ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ የካቲት 27 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባተና
ጤና ይስጥልን እኔም ሰለሞን ክፍሌ ነን። የምሽቱን ስርጭታችንን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አድምጡን።
የሐዋሳ ኢንዱስትሪ ፓርክ ሠራተኞች ዛሬ ሥራ የማቆም አድማ መጥተዋል።
ወደዚህ ስንመጣ ደሞዛቸው 1500 ነው፣ እስከ 2000 ነው የሚከፍላቸው ብለን የመጣ ነው። ግን አሁን እዚህ እየተከፈለና ያለው 750 ነው። አሁን ሁለት ዓመት ይሞላኝ ነው። አሁን እኔ እየሰራሁ አሁን እኔ ትርፋማ ካልሆነ ይሄ ሌላ ይሄ መጣ ትርፋማ ከሆነች ምን ያደርጋል?
የደሞዝ ጥያቄ ያው ሊጠየቅ ይችላል። አምና ይሄ ጥያቄ ተነስቶ ኢንሴንቲቭ እንትን እንዲጠቀሙ አበረታታናቸው። በዛ ምክንያት ኦልሞስት አሁን 80-90% ካምፓኒዎች ሰራተኞች በቃ ሰላም ናቸው። በአመረቱት መጠን ገቢ እንዲያገኙም ቢሰጣቸው ከደሞዛቸው በተጨማሪ።
ቀደም ሲል የሰማችኋቸው ከኢንዱስትሪ ፓርኩ ሰራተኞች አንዷ ናቸው። እርሳቸውንም ተከትለው የፓርኩ ስራ አስኪያጅ አቶ በላይ ሀያለ ሚካኤል ከሰጡት መልስ የተቀነጨበ ነው። በመጽሔት ዘገባ ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በትግራይና በአማራ ክልል ህዝቦች መካከል ጦርነትና ግጭት እንዲኖር የጠብ አጫሪነትና ትንኮሳ የሚፈጽሙ የትግራይ ክልል አመራሮች ከድርጊታቸው እንዲቆጠቡ የአማራ ክልል ምክር ቤት አስጠንቅቋል። የአማራ ክልል ምክር ቤት አምስተኛ ዙር አራተኛ ዓመት የሥራ ዘመን 12ኛ መደበኛ ጉባኤውን ዛሬ ጀምሯል። ጉባኤው ዛሬ በዝግ ሲካሄድ የዋለ ሲሆን የክልሉን ሰላምና ጸጥታ ሁኔታ ዝርዝር ሪፖርት ገምግሞ ውሳኔ አሳልፏል።
በዚህ ላይ ዝርዝር ያለ ዘገባ አለን። ክቡራትና ክቡራን አድማጮች ተጠናቅሮ እንደተጠናቀቀ ይዘንላችሁ እንቀርባለን። በእንደራሴ ኬሮን ባስ እየተመራ በኢትዮጵያና በኤርትራ ጉብኝት ያደረገው የዩናይትድ ስቴትስ የተወካዮች ምክር ቤት ልዑካን ቡድን ሥራውን አጠናቆ ዛሬ ዋሽንግተን ዲሲ ገብቷል። ከሚስ ኬሮን ቢሮ የወጣውን መግለጫ ተንተርሶ የተጠናቀረ ዘገባ በአብይ ርዕስ ይኖረናል። በሌላ በኩል ደግሞ ኢትዮጵያና ግሪክ ግንኙነቶቻቸውን ወደ ከፍተኛ ደረጃ ለማሸጋገር እንደሚሰሩ ማስታወቃቸው ተገልጿል። የኢትዮጵያ የውጭ ጉዳይ ሚኒስትር ደኤታ ዶክተር ማርቆስ ተክሌ የግሪክ ምክትል የውጭ ጉዳይ ሚኒስትር ቴረነስ ኒኮላዎስን በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው ይህን ያስታወቁት። አንድ መቶ ክፍለ ዘመን የተሻገረ የኢትዮጵያና የግሪክ ወዳጅነት የሚደነቅ ነው ብለዋል ሚኒስትር ደኤታው። ሀገራቸው ከኢትዮጵያ ጋር በንግድ በቱሪዝምና በመዋዕለ ነዋይ መስኮች በመሠረቱት ግንኙነት ደስተኛ መሆናቸውንም አብራርተዋል። የግሪክ የንግድ ልዑካን ቡድን ነገ አዲስ አበባ እንደሚገባም የግሪኩ ምክትል የውጭ ጉዳይ ሚኒስትር በዚሁ ወቅት አስታውቀዋል።
ኬንያና ሶማሊያ በመካከላቸው ያለውን ልዩነት በሰላማዊ መንገድ ለመፍታት ተስማምተዋል። የኬንያው ፕሬዝደንት ኡሁሩ ኬንያታና የሶማሊያው ፕሬዝደንት ሞሐመድ አብዱላሂ ፋርማጆ በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አስተባባሪነት በዛሬው ዕለት በኬንያ ውይይት ማድረጋቸው ተዘግቧል። የሦስቱ ሀገሮች መሪዎች በተጨማሪም ሽብርተኝነትን ለመከላከልና በተለይ በአፍሪካ ቀንድ ሰላምና ደህንነትን ለማረጋገጥ በጋራ ለመስራት ተስማምተዋል። ኬንያና ሶማሊያ በባህር ክልል ወሰን ይገባኛል ጥያቄ ሰሞኑን አለመግባባት ውስጥ ገብተው እንደነበር ይታወቃል። ጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ሊቀመንበር እንደመሆናቸው በኬንያና ሶማሊያ መካከል የተፈጠረውን አለመግባባት ለማስወገድ ጥረት ሲያደርጉ መቆየታቸው ተገልጿል።
በዓለም ዙሪያ እያደገ የመጣው ማኅበራዊ ኢኮኖሚያዊና የፖለቲካ አለመስተካከል በመላው ዓለም ባሉ ሀገሮች ውስጥ መገለልንና የኑሮ መዛባትን እያስከተለ ነው ሲሉ የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ሚሼል ባሽሬ ገለጹ። ባለስልጣኗ ይህን ያስታወቁት በድርጅቱ የጄኔቫ ቢሮ የሰብአዊ መብቶች ምክር ቤት ባሰሙትና የዓለማችንን የኑሮ ሁኔታ በስፋት በዳሰሱበት ንግግራቸው ነው። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ፣ አዲሱ አበባ ያቀርበዋል።
የገቢ የመብቶችና የፍትህ አለመመጣጠን በአጠቃላይ በዓለማችን የሚታየውን የሰብአዊ መብት ጥበቃ መዛባት መቋቋም ወሳኝ እንደሆነ የተናገሩት ኃላፊዋ፣ ይህም ጥላቻንና አመፅን ለመዋጋት ፍቱን መፍትሄ እንደሆነ አክለው ተናግረዋል። የመብት ጥሰቶች ምን አይነት አለመረጋጋትና አመፅ እንደቀሰቀሱ የጠቆሙት ባሺሌ ሱዳንን በአብነት ጠቅሰዋል። ተመሳሳይ ችግሮች በዚምባብዌ፣ በሄይቲ፣ በፈረንሳይ፣ በቬኔዙዌላ፣ በኒካራጓና በተያያዙ የፍልስጤማውያን ግዛቶች መኖራቸውንም አመልክተዋል። ከመብት ጥሰት ጋር በተያያዘ የሚያልፈው የሰው ሕይወት አስደንጋጭ አሃዝ እንዳስመዘገበ ባሺሌ ጠቅሰው፣ መንግስታት እነዚህን ሁኔታዎችና ይልቁንም ስለ መብት መከበር ከተባበሩት መንግስታት ድርጅት ጋር የሚተባበሩ አካላትን ስለምን እንደሚበቀሏቸው በአግራሞት ይናገራሉ።
Today allow me to voice my concern at the apparently arbitrary arrest and detention.
ዛሬ ሳውዲ አረቢያ ውስጥ በሚገኙ ሴቶች ላይ ስለሚታየው የጅምላ መብት ረገጣና ሰቆቃ፣ በመፍት አስከባሪዎች ላይ እየደረሰ ስላለው ወከባና እንግልት ያለኝን ከፍተኛ ስጋትና ፍራቻ እንድገልጽ ይፈቀድልኝ። በሰላማዊ ታጋይ ሴቶች ላይ እየደረሰ ያለው መሳደድና ወከባ ያቺ ሀገር በአዲስ የለውጥ ሂደት ላይ መሆኗን ከምትገልጸው ሀቅ ጋር የሚጣረስ በመሆኑ እነዚህ ሴቶች ነጻ ይሆኑ ዘንድ ድምጻችንን እናሰማ።
ባሺሌ በቻይና ሙስሊሞች ላይ የሚደርሰውን የጅምላ እስራት አውግዘው የዩናይትድ ስቴትስን የፍልሰተኞች ሕግም ከመተቸት አልተቆጠቡም። ቤተሰብን የሚለያይ ሕግ ነው ብለውታል።
አድማጮች፣ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በየካቲት 17ቱ የሴኔጋል ምርጫ ፕሬዚደንት ማኪ ሳሊ ማሸነፋቸውን የሀገሪቱ ሕገ መንግሥታዊ ፍርድ ቤት አስታውቋል። ሳሊ ለሁለተኛ የሥራ ዘመን እንደገና የተመረጡት ከጠቅላላው ድምፅ 58 ከመቶውን አግኝተ መሆኑንም ፍርድ ቤቱ አስታውቋል። ሕዝቡ በእኔ ላይ ያለውን እምነት ዳግም ማረጋገጡ በእጥፍ ጠንክሬ በተሻለ እንድሠራ ያበረታታኛል ብለዋል ማኪ ሳሊ። ሳሊ ደጋፊዎቻቸውን ያበረታቱ ሲሆን ተቃውሞ ካሰሙ ተፎካካሪዎቻቸው ጋር አንድነት ለመፍጠርም ጥሪ አቅርበዋል። የሳሊ መንግሥት ሁለት ጠንካራ የተቃዋሚ ፓርቲ አባላት በምርጫው እንዳይሳተፉ በሙስና ወንጅሎ አሳግዷል ሲሉ አንዳንድ የሰብአዊ መብት ተከራካሪ ቡድኖች ይተቻሉ። የሁቱ አማጽያን የያዟቸውን ሁለት ወደቦች ለመልቀቅ የደረስነውን ስምምነት ጥሰዋል ሲሉ የመን ሸሪኮቿ ሳውዲ አረቢያና የተባበረው አረብ ኤሚሬትስ ከሰዋል። ሽምቅ ተዋጊዎቹ የገቡትን ቃል እንዲጠብቁ ይጠይቁ ዘንድም የሦስቱ ሀገሮች አምባሳደሮች ለተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ደብዳቤ ልከዋል። የሁቲ አማጽያን ከሳሊፍና ራስ ኢሳ ወደቦች አንወጣም ሲሉ ድንገትና ምክንያቱ ያልተገለጸ እምቢተኝነታቸውን ባለፈው ሳምንት የገለጹት ለወራት ያህል ጉዳዩን የማጓተት ዘዴ ሲጠቀሙ ከቆዩ በኋላ በመሆኑ ያልተጠበቀ አይደለም ይላል የአምባሳደሮቹ ደብዳቤ። አማጽያኑ በወደቦቹ ዙሪያ ምሽጎችን በመቆፈርና ወታደራዊ ይዞታዎችን በማጠናከር ላይ ናቸው ሲሉ በኢራን የሚታገዙትን የሁቱ ሽምቅ ተዋጊዎች ከየመን ለማስወጣት የሚጥሉት ሦስቱ አገሮች ይከሳሉ። ይህን ጉዳይ አስመልክቶ ከሽምቅ ተዋጊዎቹ ወገን እስካሁን የተሰጠ ምላሽ የለም። ሁሉም ወገኖች የደረሱትን ስምምነት ተግባራዊ ያደርጉ ዘንድ ግን የተባበሩት መንግሥታት ድርጅት ቃል አቀባይ አስገንዝበዋል።
ለዜና የተያዘው ሰዓት አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13735 ኪሎ ኸርዝ በ25 ሜትር ባንድ በ1240 ኪሎ ኸርዝ በ31 ሜትር ባንድ በ9485 ኪሎ ኸርዝ እንዲሁም በናይል ሳት ቪኦኤ 24 ላይ እና በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬው የረቡዕ የካቲት 13 2011 ዓ.ም ምሽት ፕሮግራም ነው።
በጥቂት በጎ ፈቃደኛ የአምቦ ዩኒቨርሲቲ መምህራን የተቋቋመውን ኡቡንቱ የሚባለውን የበጎ አድራጎት ማኅበር በምሽቱ ዝግጅታችን እንዳስሳለን።
ጂም ትምህርታቸውን፣ ደብተር፣ እስክሪብቶ፣ ዩኒፎርም ሁሉንም አድርገውን ምንም የጎደለብን ነገር የለም። ሁሌ እነሱ ተረጂ መሆን የለብንም። ራሳችንን ችለን ከዓመት በኋላ ደግሞ ሌሎችንም ደግሞ መርዳት አለብን ብዬ አምናለሁ።
ትንንሽ ህጻናት ልጆች በር ስንወጣና ስንገባ ዳቦ መግዣ እያሉ የሚጠይቁ ነገር ግን ማንም በቃ ምን ይሁን ምክንያታቸው ለዚህ ያበቃቸው ብሎ ጥያቄ የማያነሳ የሚችል የሚሰጣቸው የማይችል ደግሞ በቃ ዞር በል እያለ የሚያልፋቸው እነዚያ አይነት ሂደቶች እየተባባሱ መጡ።
የሰማችኋቸው ተናጋሪዎቹ የማኅበሩ መሪ ወይዘሮ ፍሬዮት ግርማ፣ ቀደም ያሉት ደግሞ በዚህ ማኅበር ድጋፍ ተጠቃሚ የሆኑ ናቸው። ይዘናቸዋል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በእንደራሴ ኬረን ባስ እየተመራ በኢትዮጵያና በኤርትራ ጉብኝት ያደረገው የዩናይትድ ስቴትስ የተወካዮች ምክር ቤት ልዑካን ቡድን ሥራውን አጠናቆ ዛሬ ዋሽንግተን ዲሲ ገብቷል። በአፍሪቃ ቀንድ ሰላምና መረጋጋትን መደገፍና ሀገሮቹ የሚያካሂዷቸው የማሻሻያ ለውጦች ዋነኛ ትኩረት የሰብአዊ መብቶች መከበርን እንዲያደርጉ ማበረታታት። በዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበር የሆኑት የካሊፎርኒያዋ እንደራሴ ኬረን ባስ፣ የኮሎራዶ እንደራሴ ጆ ወይም ዮሴፍ ንጉሴና የሚኒሶታዋ እንደራሴ ኢልሃን ኦማር ሰንቀውት ወደ ኢትዮጵያና ወደ ኤርትራ የተጓዙበት ግብ ነው። ከእንደራሴ ኬረን ቢሮ የወጣው መግለጫ እንደሚናገረው ሥራውን በያዝነው የአውሮፓውያን ዓመት መግቢያ ላይ የጀመረው 116ኛው የተወካዮች ምክር ቤት ልዑካኑን ከሀገር ውጪ ሲልክ በሚስ ኬረን ባስ የተመራውና በኢትዮጵያና በኤርትራ ጉብኝት አድርጎ ዛሬ የተመለሰው ቡድን የመጀመሪያው ነው። ሚስ ኬረን ዋሽንግተን ዲሲ እንደገቡ በሰጡት መግለጫ ሀገሮቹ ለሀያ ዓመታት የዘለቀውን ባላንጣነት ያስወገደ ታሪካዊ የሰላም ስምምነት ከተፈራረሙ በኋላ በአካባቢው ለውጥ እየታየ ባለበት ጊዜ የምክር ቤታችን የመጀመሪያ ጉብኝት መደረጉ ትርጉም ያለውና ጠቃሚ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ ወደ ሥልጣን ሲዘልቁ የፖለቲካ ጭቆናና አፈናን ለማስወገድ የሚያስችል ጠንካራ የለውጥ አጀንዳ መሰነቃቸውን እንደራሴዋ አመልክተው ከዚያ ወዲህ ባለው ጊዜ ውስጥም በሺዎች የሚቆጠሩ የፖለቲካ እስረኞችን መልቀቃቸውን፣ መገናኛ ብዙሃኑ ክፍትና ነጻ እንዲሆኑ ማድረጋቸውን፣ ከካቢኔያቸው ሥልጣን በግማሹ ሴቶችን መሾማቸውን አስታውሰዋል። ወደ ኢትዮጵያ የሄዱት ዶክተር አብይ አህመድ የመራሄ መንግሥቱን ሥልጣን ከጨበጡ ከአጭር ጊዜ በኋላ መሆኑን የጠቆሙት የኮንግረሱ ልዑካን መሪ ኬረን ባስ ወደፊትም የሁኔታዎችን አካሄድ በቅርብ እንደሚከታተሉ ገልጸዋል። የአሜሪካው እንደራሴዎች ቡድን ከፕሬዚደንት ሳህለ ወርቅ ዘውዴና ከሌሎችም ሴት ሚኒስትሮችና የካቢኔው አባላት ጋር ተገናኝቶ ተወያይተዋል። ሚስ ኬረን ስለዚህ ጉብኝታቸው በመቀጠል ሲናገሩ የጠቅላይ ሚኒስትር አብይ አህመድን የለውጥ አጀንዳ ሀገራቸው እንደምትደግፍ ምልክት እንዲሆን፣ በኢትዮጵያና በኤርትራ መካከል የወረደው ሰላምም እንዲጠናከር ለማበረታታት ነው ብለዋል። ቡድኑ ኤርትራ ውስጥ በነበረበት ጊዜም ከሀገሪቱ ባለሥልጣናት ጋር ፍሬያማ ውይይት ማድረጉን መሪዋ ኬረን አመልክተዋል። በኤርትራ ቆይታቸው ወቅትም ኤርትራ ወደ ለውጥና ሽግግር መግባት እንዳለባት ከባለሥልጣናቱ ጋር መነጋገራቸውንና ኤርትራ ውስጥ አለ የሚባለውን የሰብአዊ መብቶች ረገጣም ባለሥልጣናቱ በንቃት መከታተል እንደሚኖርባቸው፣ የሲቪል ነጻነቶችን የማክበር እርምጃዎችንም እንዲወስዱ ማሳሰባቸውን ኬረን ገልጸዋል። ኬረን በተጨማሪም በሺዎች የሚቆጠሩ ኤርትራውያን ሀገራቸውን እየጣሉ እንዲሰደዱ ምክንያት ሆኗል ስላሉትና ገደብ የለሽ ሲሉ ስለጠሩት ሀገራዊ አገልግሎትም ከባለሥልጣናቱ ጋር መመካከራቸውን ተናግረዋል። የኤርትራ የጸጥታና የደህንነት ይዞታ መሻሻሉን በሚመለከትም የሀገሪቱ ፖሊሲ እየተፈተሸ መሆኑን ባለሥልጣናቱ እንዳሳወቋቸው አመልክተዋል። ኬረን የኤርትራ ወጣቶችን አግኝተው ማነጋገራቸውን፣ ሕይወታቸውንና የወደፊት ተስፋቸውንም እንዳጫወቷቸው ገልጸዋል። በአፍሪካ ቀንድ አካባቢ እየታዩ ያሉ አዎንታዊ እንቅስቃሴዎችን በአጠቃላይ የምንደግፍ ስለመሆኑ ይህ የተወካዮች ምክር ቤት ልዑካን ጉብኝት ጠንካራ ማረጋገጫ ነው ብለዋል ኬረን። ምንጫቸው ኤርትራ የሆነ አሜሪካውያን ኤርትራውያን ልጅ የሆኑትና የቡድኑ አባል የኮሎራዶው እንደራሴ ዮሴፍ ንጉሴም ከኮሚቴው ሊቀመንበር ሐሳብ ጋር እንደሚስማሙ ተናግረዋል። በአካባቢው ሰላምን፣ ጸጥታን፣ ሰብአዊ መብቶችን፣ ዲሞክራሲያዊ ለውጦችን ማበረታታትና ማጠናከር በሚቻልባቸው ሁኔታዎች ላይ ከባልደረቦቻቸውና ከውጭ ጉዳይ መስሪያ ቤቱ ጋር እንደሚሰሩም እንደራሴ ዮሴፍ ወይም ጆ ንጉሴ አመልክተዋል። ትውልደ ሶማሊያ የሆኑት አሜሪካዊት እንደራሴ ኢላን ኦማርም የዚሁ የተወካዮች ምክር ቤቱ ቡድን አባል ነበሩ። በአፍሪካ ቀንድ ውስጥ ያለው ሁኔታ እያስደሰታቸውና እያስደነቃቸው መሆኑን ተናግረዋል። የዩናይትድ ስቴትስ የተወካዮች ምክር ቤት ልዑካኑን ወደ ኤርትራ ከዚህ ቀደም የላከው የዛሬ 14 ዓመት በ1997 ዓ ም ሲሆን ቡድኑ የተመራው በዚያን ጊዜው የንዑስ ኮሚቴው ሊቀመንበር የኒው ጀርሲው እንደራሴ ዶናልድ ፔን ነበር።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የሐዋሳ ኢንዱስትሪ ፓርክ ሠራተኞች ዛሬ ሥራ የማቆም አድማ መጥተዋል። ሠራተኞቹ አድማ የመቱበት ምክንያትም በተደጋጋሚ ጊዜ አቅርበናል ያሉት የደሞዝ ጭማሪ ጥያቄ ምላሽ ባለማግኘቱ መሆኑን ተናግረዋል። ሠራተኞቹ ደህንነታቸው እንደማይጠበቅና ለጾታዊ ጥቃትና ለዝርፊያም እንደሚጋለጡ ገልጸዋል። በኢንቨስትመንት ኮሚሽን የሐዋሳ ኢንዱስትሪ ፓርክ ሥራ አስኪያጅ አቶ በላይ ኃይለ ሚካኤል ችግሩ የአንዳንድ ኩባንያዎችና የአስተዳደር በደል ነው ብለዋል። የሐዋሳ ዘጋቢያችን ዮናታን ዘብዴዎስ ዝርዝር አለው።
በሺዎች የሚቆጠሩ የሐዋሳ ኢንዱስትሪ ፓርክ ሠራተኞች ዛሬ በተለይ ከሰዓት በፊት ደርሶብናል የሚሉትን በደል ምክንያት በማድረግ ሥራ የማቆም አድማ መጥተዋል። ሠራተኞቹ የምንሠራው ሥራና የሚከፈልን ደሞዝ እጅግ የተራራቀ ነው ማለት ነው ሥራ የማቆም አድማ የመቱት። ሠራተኞች እንዳሉት በተደጋጋሚ ጊዜ ለጠየቁት ለደሞዝ አንሶናል ጥያቄያቸው ምላሽ የሰጠ አካል የለም። ስሟ እንዲገለጽ አልፈለገችው የፓርኩ ሠራተኛ ለሁለት ዓመት ሙሉ በሐዋሳ ኢንዱስትሪ ፓርክ እንደሠራች ተናግራ በወር የሚከፈላቸው 750 ብር ኑሯቸውን መቀለስ ይቅርና የቤት ክራ ለመክፈል እንዳላስቻላቸው ገልጻለች። ሰራተኞች ደህንነታቸው ስለማይጠበቅ ለጾታዊ ጥቃትና ዝርፊያ እንደሚጋለጡም ገልጻ የስነ ልቦና ጫናም እንደሚደርስባቸው ተናግራለች።
በሚከፈለው ደሞዛችንም አእምሯችን እናጽናናለን። አእምሯችን እንዳጽናና የሚከፈለው ደሞዝ ይሄ 750 ነው። በውጭ ወደ ውጭ ወጣን እንትን ስንባል የቻይና ሰራተኞች ናት የቻይናዎች ናቸው የምንባለው እንደዛ በማለት እኛ አእምሯችን እየተጎዳን ያለ ነው። በዛ መሀል ላይ እንደገና እነሱ ወደዚህ ስንመጣ ደሞዛችሁ 1500 ነው እስከ 2000 ነው የሚከፍላቸው ብለን ነው የመጣ ነው። ግን አሁን እዚህ እየተከፈለን ያለው 750 ነው። አሁን ሁለት ተመስ ሊሞላኝ ነው። አሁን እኔ እየሰራ አሁን እኔ ትርፋማ ካልሆነ ይሄ ሌላ ይሄ መጣ ትርፋማ ካልሆነ ምን ያደርጋል? እኔ የመጣው ትርፋማ ቢሆን ነው ትርፋማ ሆኛለሁ ብዬ እሰራለሁና አሰራለሁ። እና እንደዛ ስለሆነ አሁን የሚሆነው ነገር የሚስተካከልልን።
ፓርኩ ከተቋቋመበት ዓላማዎች ውስጥ አንዱ ለአካባቢ ወጣቶች የስራ እድል መፍጠር ሲሆን የውጭ ምንዛሪ ማስገኘትና የቴክኖሎጂ እውቀት ሽግግር ማድረግ የአጭርና የረጅም ጊዜ እቅዶቹ ናቸው። በአንጻሩ ግን የተቀጠሩ ሰራተኞች በአጭር ጊዜ ውስጥ ፓርኩን ጥለው ይፈልሳሉ የተባለ ይወቀሳል። ሰሞኑን በፓርኩ ውስጥ ተመሳሳይ ችግር ተፈጥሮ እንደነበር ተናግረው የማታለልና የማባበል ስራዎች ካልተቀረፈ በስተቀር ችግሩን ሊባት እንደማያገኝም ቅሬታ ተናጋሪዎች ገልጸዋል። ዛሬ በኢንዱስትሪ ፓርክ ውስጥ የነበረው ውዝግብ አድማ የመቶበት ምክንያትና የሰራተኞች ድምፅ እንዳይሰማ የተደረገ ሲሆን ጋዜጠኞች ድምፅና ምስል እንዳይቀርጹ ክልከላ ተደርጎባቸዋል። በኢንቨስትመንት ኮሚሽን የሐዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ በላይ ኃይለ ሚካኤል በፓርኩ ውስጥ ከ20 በላይ ኩባንያዎች መኖራቸውን ጠቅሰው ችግሩ የተለመደ ነው ብሏል።
አልፎ አልፎ እንደዚህ አይነት ነገር ይከሰታል፣ ቅሬታ ያነሳል፣ ከዛ በኋላ ፍትል ይደረጋል።
ችግራቸው ተነግሯቸው ማስተካከል ያልቻሉ የአንዳንድ ኩባንያዎችና የአስተዳደር በደል መሆኑን ገልጸዋል። የደሞዝ ጥያቄ ተገቢ ሆኖ ሳለ ስለምን እልባት አያገኝም ለሚለው ጥያቄ የኢንቨስትመንት ኮሚሽን የሰራተኞች ጥያቄ ዙሪያ ግብረ ኃይል ተቋቁሞ እየሰራ እንደሆነ ነው የሚናገሩት።
ይህ ሳምንቱ ጉዳይ እነዚህ አሁን ሶስት ካምፓኒዎች ማሻሻል ያልቻሉ ናቸው። ማስተካከል ያልቻለው ብዙ ነገር አለ። በዛ ምክንያት በአንድ ላይ ሊመጡ የቻሉት እና ይኖራል።
መልካም። ታዲያ እንደዚህ ችግር መኖሩን ከታወቀ አቶ በላይ ለምን ማስተካከል አልተቻለም? እንግዲህ ረጅም ዓመት ነው ጥያቄ ደሞዝ አንሶናል፣ ደህንነታችን አይጠበቅም የሚል ሀሳብ ነው የሚያነሱት ሰራተኞቹ። አንድ ሪፖርትም አይቼ ነበረ፣ ጥናት ተሰርቷል እና መፍትሄ እንዴት አልተገኘም?
መፍትሄ እየተሰራበት ነው። የሌበር ዩኒት በኢትዮጵያ ኢንቨስትመንት ኮሚሽን ስር ሌበር ዩኒት ተቋቁሟል። ይህንን ጉዳይ ማኔጅ የሚያደርግ ያ ዩኒት ዲቪዥን አለ።
የደሞዝ ጥያቄ ያው ሊጠየቅ ይችላል። አምና ይሄ ጥያቄ ተነስቶ ኢንሴንቲቭ እንትን እንዲጠቀሙ አበረታታናቸው። በዛ ምክንያት ኦልሞስት አሁን 80-90% ካምፓኒዎች ሰራተኞች በቃ ሰላም ናቸው። ባመረቱት መጠን ገቢ እንዲያገኙም ቢሰጣቸው ከደሞዛቸው በተጨማሪ አሁን አንድ ሰራተኛ ከ500-1000 ብር ያገኛል። ኦፕሬተሮች በየቀኑ 10 ብር፣ 15 ብር፣ 20-30 በደሞዛቸው ላይ ባመረቱት መጠን ያ የሆነ ሲሄድ ነገሮች ሁሉ እየተስተካከሉ መጥቷል። ግን አሁን እነዚህ ጥቂት ካምፓኒዎች ኢንሴንቲቭ ሜተዶን ኢንትሮዲውስ ያላደረጉ፣ ፕሮዳክቲቪቲያቸው ኢንክሪዝ ያላደረገ፣ የኤችአር ዩኒቱ በደንብ እየሰራ ያለ፣ ኤክስፐርቶቹና ሰራተኞቹ መግባባት ያቃታቸው ካምፓኒዎች ናቸው አሁን እንደዚህ እየተቸገርን ያለው።
በፓርክ ውስጥ ችግር መኖሩ ስለታመነበትም ተጨማሪ ጥቅማ ጥቅሞች ለሰራተኞች እንደሚሰጥ የተናገሩት ስራ አስኪያጁ ችግሩ አሁን በተጨባጭ ያለው ይህንን ጥቅማ ጥቅምና ማበረታቻ አናደርግም በሚሉ ኩባንያዎች ውስጥ ነው ብለዋል። በኢንዱስትሪ ልማት ኮርፖሬሽን የአዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ፍጹም ከተማ በበኩላቸው የሰራተኞች ደህንነትን በተመለከተ የማይካድ ችግር መኖሩን ያምናሉ።
ከሰራተኞች ደህንነት ጋር የተያያዘ ከሴኩሪቲ ጋር ተያይዞ ችግሮች አሉ። ማንከደው በተለይ ማታ ሺፍት ላይ በየሰፈራቸው ሲገቡ አንዳንዴ የሚነጠቁበት አጋጣሚዎች አሉና ብዙ ጊዜ ከኢንቨስተሮቹም ሪፖርት ይደረጋል። እሱን ለመፍታት ከክልሉ ፖሊስ ጋርም ከአዋሳ ከተማ ፖሊስ ጋር በቅርበት እየሰራን ያለ ነው። እስካሁን እንግዲህ ከመሰረተ ልማት ችግሮች ጋር በተያያዘ አንዳንድ ቦታዎች መኪና የማያስገቡ ቦታዎች አሉ። ልጆቹ ወክ ሲያደርጉ የሚደርስባቸው ነገር አለ። ስለዚህ እንደ ሌላ አማራጭ ከክልሉ ፖሊስ ከከተማ ፖሊስ ጋር የምንሰራው እንዳለ ሆኖ ህብረተሰቡን የማሳተፍ ስራ ደግሞ እንደዚሁ የሚያሰራ ስራ ቀርጸን አሁን እየተንቀሳቀሰን ነው።
ከደሞዝ ማነስ፣ ከስራ ጫናና ከተያያዙ ችግሮች ጋር በተያያዘ ከፍተኛ የሆነ የሰራተኞች ፍልሰት አለ ለሚባለውም አቶ ፍጹም ሰሞኑን ከቪኦኤ ጋር በነበረው ቆይታ ይህንን ብሏል።
ሰራተኛ ፍልሰት ጋር እንግዲህ መጀመሪያ አካባቢ ኦፕሬሽን ሲጀምር ፓርኩ ተርኖቨሩ ከፍተኛ ነበር። እንግዲህ ለኢንዱስትሪውም አዲስ ከመሆን አንጻር የስራ ባህላችንም ያን ያህል የሚያኩራራ ካለመሆኑ አንጻር ቻሌንጆችን ከመሸሽ ሰራተኞች ይወጣሉ። ሁለተኛ ከደሞዝ ጋርም ተያይዞ የሚያነሱት ነገር አለ፣ በቂ አይደለም ብለው ይወጣሉ። ሶስተኛ ደግሞ ምናልባት የተለየ ደግሞ አማራጭ የተሻለ አማራጭ አግኝተው የሚወጡ ሰራተኞች አሉ።
የአዋሳ ከተማ ንግድና ማህበራት ዘርፍ ምክር ቤት አደረግኩ ያለው ጥናት በፓርክ ውስጥ የሰራተኞች ደህንነት እንደማይጠበቅ፣ ሰራተኞች ለጥቃትና ጾታዊ ትንኮሳ እንዲሁም ለዝርፊያ እንደሚጋለጹ መግለጹ ይታወቃል። የአዋሳ ኢንዱስትሪ ፓርክ እስካሁን 25,000 ለሚሆኑ አካባቢ ወጣቶች የስራ እድል ፈጥሯል ነው የተባለው። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ወደ ተከታዩ ዘገባ እንዘልቃለን። በሐረሪ ክልል ማንነታቸው ያልታወቀ የተባሉና የመሬት ይገባናል ጥያቄ ያነሱ ግለሰቦች በከተማይቱ ነዋሪዎች ላይ ጥቃት ማድረሳቸውና በርካታ ቤቶችንም ማፍረሳቸው ተገልጿል። አሁን አካባቢው እየተረጋጋ መሆኑን የገለጹት ቅሬታ አቅራቢዎች ጥቃቱ ግን ብሔር ተኮር እንደሆነ ተደርጎ በማኅበራዊ ሚዲያዎች የሚነገረው ስህተት ነው ብለዋል። ፖሊስ አካባቢውን አረጋግቻለሁ፣ እርቅ ለመፍጠርም ጥረት እያደረግኩ ነው ብሏል። እማኞች በአካባቢው የመከላከያ ኃይል አባላትን ማየታቸውን ለቪኦኤ ገልጸዋል። አዲስ ቸኮል ተጨማሪ አለው ከድሬዳዋ።
የሐረር ቢራ ፋብሪካ በሚገኝበት አካባቢ መጥተው የሰፈሩና አካባቢው ለእኛ ይገባናል ብለው የተነሱ ግለሰቦች በአካባቢው ነዋሪዎችና በቤቶች ላይ ጥቃት መፈጸማቸውን ስማቸው እንዲገለጽ ያልፈለጉ የአካባቢው ነዋሪዎች በተለይ ለቪኦኤ ተናግረዋል።
በእርግጥ ማንም የትኛውን ብሔር የማያውቁ ሰዎች ናቸው። መሬት ይገባናል ከሚል ከሌላ አካባቢ ላይ መጥተው ሰፍረው እዛ አካባቢ የሚኖሩት ሰዎች ላይ ቤት የማፍረስና ጉዳት የማድረስ ነገሮችን አድርገዋል።
ምን አይነት ጉዳት አደረሱ?
ያው ቤታቸውን በማፍረስ ማለት ነው። በወሰዱት እርምጃ እንደዚህ አይነቱ ድርጊት ሐረር ላይ ሊደረግ አይገባም በሚል ከአካባቢው ሰው ጋር ግጭት ፈጥረዋል። ፌደራል ፖሊስ፣ የክልሉ ፖሊስ ጉዳዩን ለማብረድ ሞክረዋል። ግን ያው ነገሮች ሐረር ላይ የሚጠበቅ ነገሮች አሉ፣ የተካሄዱ ነገሮች እዛ አካባቢ ላይ
አካላዊ ጥቃትና የቤት ማፍረስ ችግር የደረሰባቸው በብሔር የተለዩ ግለሰቦች ሳይሆኑ ሁሉም የአካባቢው ነዋሪዎች ሰለባ ነበሩ ብለዋል አስተያየት ሰጫችን። እነኚህ የአካባቢው ነዋሪ አይደሉም የሚባሉት ጥቃት አድራሽ ግለሰቦች የሐረር ቢራ ፋብሪካን እና ሌሎች ግለሰቦች ያለሙትን ደን መመንጠራቸውንም ጠና መንግስቱ የተባሉ የአካባቢው ነዋሪ ለቪኦኤ ተናግረዋል።
እርሻውን የሰው እርሻ በሰው ይዞታ ስር ያለ እርሻ የራስ ነው በሚል ገብቶ ጫካ መንጠር ያደረጉበት ጊዜ አለ።
መቼ ማለት ነው?
እሱ ከአንድ ከወር ከ15 ቀን በፊት ነበረ። ትላንትና ወዲያ ግን አልታየም። የግለሰብም እርሻም አለ፣ ወደ እሱም ብዙ አልገቡም። ግን ትነግሮታል ህዝብ ያሳደገው ማለት ነው። ትንሽ ነክቶታል። የግለሰቦች ግን ብዙ ተነክቶ ነበር። የጓደኛዬም ስላለ እዛ እርሻውን ነክቶበት ምናምን በቃ ደረሻ መከላከያ መጥቶ ነው እሱ የለከት።
ድርጊቱ ሲፈጸም የነዋሪዎችን ደህንነት በማስጠበቅ ረገድ ፖሊስ ተገቢውን ጥበቃ አላደረገም ይላሉ አቶ ጠና።
እና የሀረሪ ፖሊስ ዝም ብሎ እያያቸው ነበር። ምንም አይነት የመከልከልም የምንም እንትን አላጋጠማቸውም።
ችግሩ በግለሰቦች የተነሳ ግጭት ነው የሚሉት የክልሉ ፖሊስ ኮሚሽን ኮሚሽነር ረመዳን ኡመር ግን ለግል ጥቅማቸው የሚንቀሳቀሱ ግለሰቦች የፈጠሩት ችግር ነው ብለዋል። ፖሊስን መፍትሄ ለማምጣት ጥረት እያደረገ ነው ይላሉ።
ከሁለትና ሶስት ግለሰቦች ኢንተረስት የተነሳ እነሱ ወደ ሌላ አቅጣጫ የራሳቸው ፍላጎትና ጥቅም ማለት ነው ለህብረተሰቡ አገልግሎት ለመስጠት ለማንም ሃይማኖት፣ ብሔር ወይ ደግሞ ለማንም ብለው ሳይሆን ለግል ጥቅማቸው የሚንቀሳቀሱ ሰዎች ተነስተው በራሳቸው ፍላጎት ማለት ነው የጀመሩት። ረጅም ጊዜ ሲንከባለል የመጣ ነገር አለ በእነሱ አማካኝነት ማለት ነው። እና አሁን በቁጥጥር ስር ሙለው ለህግ መቅረብ አለባቸው የሚለው ውሳኔ ላይ ተደርሶ በሌላ በኩል ይሄ ነገር ሙሉ ለሙሉ የመጨረሻ እልባት እንዲያገኝ ሁሉም የጸጥታ ኃይል እና የክልሉ ፍትህ ቢሮም ጨምሮ እየተሰራ ያለበት ሁኔታ ነው ያለው። በሰፋ መልኩ ለመናገር ያው ምርመራ እየተካሄደበት ያለው ነገር ነውና ትንሽ አጭር ጊዜ ግን ከዛ በኋላ የበለጠ እናብራራዋለን ብዬ ነው የማስበው።
የመከላከያ ሰራዊትም የአካባቢውን ጸጥታ በማስከበር ረገድ የበኩሉን እየተወጣ እንደሚገኝ ነዋሪዎች አረጋግጠውልናል።
እና አሁን በመከላከያ ስር ነው ያለው ምናምን።
ግለሰቦች በቀበሌ 16 የሌሎች መኖሪያ ቤቶች እያፈረሱ አካባቢውን ለማስለቀቅ ጥረት በሚያደርጉበት ወቅት መንግስትም ከዚያ ብዙም ባራቀ ስፍራ አዲስ እየተገነቡ ያሉ ህገወጥ መኖሪያ ቤቶችን ግንባታ ማስቆሙና ጅምሮችን ማፍረሱ በመጀመሪያ ላይ ከአጥፊዎቹ ግለሰቦች ጀርባ መንግስት ያለ እንዲመስል አድርጎ ነበር። ሆኖም ስማቸውን መግለጽ ያልፈለጉ አንድ አመራር መንግስት በቅርብ ጫካ መንጥሮ ቤት እየሰሩ ያሉትን አስቆም እንጂ ነባር ህገወጥ ቤቶችን ወደ ማፍረስ አልገባም ይላሉ። ይህን ድርጊቱንም በአሁኑ ሰዓት ሙሉ በሙሉ ማቆምን ይናገራሉ። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።
ወደ ቀጣዩና የመጨረሻው መጽሔት ልስ ላይ ደርሰናል። በኢትዮጵያ የከፍተኛ ትምህርት ስርዓት ዓለም አቀፋዊነትን ለማጠናከርና የትምህርቱን ጥራት ከፍ ለማድረግ የተለያዩ እርምጃዎች እየተወሰዱ መሆናቸውን የሳይንስና የከፍተኛ ትምህርት ሚኒስትሯ አስታውቀዋል። በዩናይትድ ስቴትስ ከፍተኛ ተቋማት ውስጥ የሚማሩ ኢትዮጵያውያን ቁጥር ደግሞ መጨመሩን በኢትዮጵያ የአሜሪካ አምባሳደር ተናግረዋል። መለስካቸው አማ ዝርዝር ይዟል።
አዲስ አበባ የሚገኘው የአሜሪካ ኤምባሲ ከኢትዮጵያ ሳይንስና ከፍተኛ ትምህርት ሚኒስቴር ጋር በመሆን ለሶስት ቀናት የሚቆይ አውደ ጥናት ጀምረዋል። የአውደ ጥናቱ መሪ ቃል ዓለም አቀፋዊነትና የአቅም ግንባታ በኢትዮጵያ ከፍተኛ የትምህርት ተቋማት የሚል ነው። አውደ ጥናቱን የከፈቱት የኢትዮጵያ ሳይንስና ከፍተኛ ትምህርት ሚኒስትር ዶክተር ሂሩት ወልደማርያም ጉባኤው የሚካሄደው ሚኒስቴሩ በኃላፊነት የሚመራው ዘርፍ ለመጪዎቹ ዓመታት የሚመራበትን የትምህርትና የሥልጠና ፍኖተ ካርታ በሚቀርጽበት ወቅት መሆኑን ገልጸዋል። ሚኒስትሯ አክለውም እንደ ኢትዮጵያ ያሉ ታዳጊ አገሮች ጠንካራና በዓለም አቀፍ አደባባዮች ሁሉ ተወዳዳሪ ሆነው ለመውጣት ከፈለጉ እንዲሁም ከፍ ወዳለ የኑሮ ደረጃ በአጭር ጊዜ ውስጥ ለመሸጋገር የሚቻለው ጥራቱ ከፍተኛ በሆነ ፍትሐዊ ተደራሽነትና ተገቢነት ባለው ከፍተኛ ትምህርት በኩል ነው ብለዋል። ይህን ተጨባጭ ለማድረግም በአሁኑ ወቅት እየተከናወነ ነው ያሉትን ዘርዝረዋል።
Our higher education has been undertaking various forms of internationalization that we need to further expand and enhance.
ወደፊት የምናሻሽላቸውና የምናበለጽጋቸው ቢሆንም እስከዛሬ ድረስ የከፍተኛ ትምህርታችን በተለያየ መልኩ ዓለም አቀፋዊነትን አካሉ ለማድረግ ሲጥር ቆይቷል። እነዚህም የተማሪዎችና የመምህራን ልውውጥ፣ ዓለም አቀፋዊ የምርምር ትብብር፣ በውጭ ካሉ ዩኒቨርሲቲዎች ጋር የጋራ ዲግሪዎችን መስጠት፣ የኢንተርኔት የርቀት ትምህርት ከሌሎች አጋሮች ጋር በመስማማት እና በማዘጋጀት በጋራ የደረጃ እውቅና መስጠት፣ አካባቢያዊ የሰመረ የደረጃ ስርዓቶችን ማውጣትና በዩኒቨርሲቲዎች ስርዓተ ትምህርት ውስጥ በየጊዜው የሚጨምር ዓለም አቀፋዊ በይነ ባህልና ሉዓላዊ ገጽታዎችን ማካተትን ይጨምራል።
በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነርም በዚሁ አውደ ጥናት ላይ ባደረጉት ንግግር ኢትዮጵያ መሰረታዊ በሆነ መልኩ ጨርሶ ከዛሬው ሁኔታዋ ወደ ተለየው የነገ ሁኔታዋን እያማተረች በምትገኝበት ይበልጥ ሁሉን አቀፍና የበለጸገ ነገዋን በምትገነባበት በአሁኑ ወቅት የኢትዮጵያ ወጣቶች ግንባር ቀደም ሆነው መንገዱን ለመምራት መዘጋጀት አለባቸው። የዚያ ጉዞ መጀመሪያቸው የዩኒቨርሲቲ ተመክሯቸው ሊሆን ይችላል ብለዋል። በኢትዮጵያ የከፍተኛ ትምህርትን ጥራት ለማሻሻልና ዓለም አቀፋዊ ይዘቱን ለማጠናከርም ዩናይትድ ስቴትስ የምታደርገውን አስተዋጽኦ አመላክተዋል።
And through our Education USA program, we've supported a steady increase in the number of Ethiopian students studying in the US. During the current academic year, the number exceeded 2000 students, a 14% increase over the year before.
Education USA በሚለው መርሃ ግብራችን አማካይነት በዩናይትድ ስቴትስ ምርታቸውን የሚከታተሉ ተማሪዎች ቁጥር በማያቋርጥ ሁኔታ እየጨመረ እንዲሄድ አድርገናል። በያዝነው የትምህርት ዓመት ከ2000 በላይ ሆኗል። ይህም ካለፈው ዓመት በ14% ይበልጣል። በዩናይትድ ስቴትስ አሜሪካ ትምህርታቸውን ከሚከታተሉ የአፍሪካ ልጆች ቁጥር አራተኛው ከፍተኛ ቁጥር ያደርገዋል። ይሁን እንጂ በተቋሞቻችን መካከለ ያለውን ቀጥተኛ ትብብር በማበረታታት የበለጠ ልውውጥ ለማድረግ በሩን ክፍት ማድረግ አለብን።
የአውደ ጥናቱን አስተባባሪ ዶክተር ቻርልስ ባንካርተን ቪኦኤ አናግሯቸዋል። በዩኒቨርሲቲ ኦፍ ካንሳስ የዓለም አቀፍ ጉዳዮች ተባባሪ ምክትል ኃላፊና በትምህርት አመራርና ፖሊሲ ጥናቶች ተባባሪ ፕሮፌሰር ቻርልስ ባንካርት በኢትዮጵያ እና በዩናይትድ ስቴትስ ከፍተኛ የትምህርት ተቋማት መካከል ጠንካራ ግንኙነቶችን ለመፍጠር የሚያስችሉ እምቅ ሁኔታዎች በስፋት እንደሚታዩ ይናገራሉ። በዩኤስ አሜሪካ ከፍተኛ የትምህርት ተቋማት ከኢትዮጵያ አቻዎቻቸው ጋር ለመተባበር ብርቱ ፍላጎት አለ። እዚህ የሚከናወኑ ስራዎችን ለመደገፍ ትልቅ መነሳሳትም አለ። ይሁንና እነዚህ ግንኙነቶች የሉም። አንዳንድ የጠንካራ ግንኙነቶች ምሳሌዎች ይታያሉ። ይሁንና የድርጊት መርሃ ግብሮችና የተፈረሙ ስምምነቶችን ወደ ተግባር ሊለውጡ የሚችሉ እንቅስቃሴዎች አይታዩም ይላሉ። ታዲያ ከዚህ አውደ ጥናት ምን ይጠብቃሉ አልኳቸው።
The ideas that come up in conversation, the strategies, the practices that are successful, that those are things that are shared.
በምንወያይበት ጊዜ የሚፈልቁ ሐሳቦች፣ ውጤታማ የሆኑ ልምዶችና የአሰራር ስልቶች በአውደ ጥናቱ ወቅት የተካፈልናቸው ይሆናሉ። ይህን የጀመርነው እዚህ ነው። በመሆኑም እንግዲህ እንበልና የአዲስ አበባ ዩኒቨርሲቲ የሥርዓተ ትምህርት ጉዳዮች ምክትል ፕሬዚደንት የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲን ወይም የጎንደር ዩኒቨርሲቲን የሥርዓተ ትምህርት ጉዳዮች ምክትል ፕሬዚደንት አግኝቶ ይህንን ውይይት አድርገናል። እስቲ አሁን ይህንን እንደ ዩኒቨርሲቲዎች እንዴት በተግባር እንደምናውል እንነጋገር፣ የእናንተ ጠንካራ ጎን ምንድን ነው፣ የእኛስ የሚል ውይይት ይጀምራሉ። የእኔ ተስፋ እንደ ዩኒቨርሲቲ ኦፍ ካንሳስ ያለ ተቋም የዚህ ውይይት አካል የሚሆነው እንዴት ነው የሚል ነው። ተስፋ የማደርገው ይህንን የጀመርነውን ውይይት ወደ ዓለም አቀፋዊነትና አቅምን ወደ መገንባት እናሳድገዋለን ብዬ ነው። ስልታዊና የረጅም ጊዜ እቅድ ማድረግ ይቻላል።
በዚህ አውደ ጥናት ከ80 በላይ የሚሆኑ በኢትዮጵያ የሚገኙ የከፍተኛ ትምህርት ተቋማትን የሚወክሉ ተሳታፊዎች፣ አሜሪካውያን የትምህርት ሊቃውንት፣ በዩኤስ የትምህርትና የባህል ልውውጥ መርሃ ግብሮች የተካፈሉ ኢትዮጵያውያንና ሌሎችም በትምህርት ዘርፍ ቁልፍ ድርሻ ያላቸው ሰዎች በአውደ ጥናቱ መክፈቻ ላይ ተገኝተዋል። በአውደ ጥናቱ በርከት ያሉ የጥናት ጽሑፎች እንደሚቀርቡና ውይይት እንደሚካሄድባቸው ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ክቡራትና ክቡራን አድማጮች ዝግጅቶቻችንን አዲስ አበባ ላይ ከምሽቱ 3 ሰዓት በዋሽንግተን አቆጣጠር ከቀኑ 7 ሰዓት ወይም 1 ፒኤም በዓለም አቀፍ የሰዓት አቆጣጠር ለንደን ላይ 1800 ወይም 1800 ሰዓት ከአየር ስርጭታችን ጋር በፌስቡክ በቀጥታ መከታተል ትችላላችሁ። ዌብሳይታችን ላይም በየዕለቱ በቀጥታ እናስተላልፋለን። ያለፉ ስርጭቶቻችንንም ከዌብሳይታችን ማግኘት ትችላላችሁ።
በዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ ቪኦኤ ሆርን ኦፍ አፍሪካ አፕን ጭናችሁ ዝግጅቶቻችንን ተከታተሉ።
ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን።
አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ35 ደቂቃ ነው።
አስተናጋጆቻችሁ ሰለሞን ክፍሌና
እኔም ሰለሞን አባተ ነን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ቴክኒሻኑ ጀስቲን ቱዋይት ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቋል። ክቡራትና ክቡራን አድማጮች ወደ ተከታዩ የፕሮግራማችን ዘገባ እንዘልቃለን። በምሽቱ ዝግጅታችን አሜሪካና ሕዝቧ እንደዚሁም ዲሞክራሲ በተግባር፣ ሴቶችና ቤተሰብ ዝግጅቶች በመደበኛው ሁኔታ ይኖሩናል። አብራችሁን እንድትቆዩ እንጋብዛለን። ወደ እነዚህ ዝግጅቶቻችን ከመሸጋገራችን በፊት ታዲያ ከኤፍሬም ታምሩ ጋር እንተዋችሁ ለጥቂት ጊዜ። ክቡራትና ክቡራን አድማጮች ይቀጥላል ዝግጅታችን ከአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭታችንን የምትከታተሉት። በፌስቡክ ላይቭም እንደዚሁ ዝግጅታችንን አሁን መከታተል ትችላላችሁ። ተከታዩ አሜሪካና ሕዝቧ ነው።
ጄምስ ትሬል እና ሱዳይካ ኢንዚንጋ ይባላሉ። በሥነ ጥበባዊ ሙያቸው አማካይነት የመጡበትን ማሰስ፣ መፈተሽና ማንጸባረቅ ከጀመሩ ዘመን የላቸውም። ሁለቱም ወደ አሜሪካ ተጭነው መጥተው በባርነት የተሸጡ አፍሪካውያን ተወላጆች ናቸው። ጄምስና ሱዳይካ ቨርጂኒያ ማናሰስ ቀበሌ ቦርን አት ባተም ኦፍ ዘ ሺፕ፣ መርከቡ ምድር ቤት የተወለደው ልጅ በሚል ርዕስ የከፈቱትን አዲስ አውደ ራዕይ የቪዮዋ ፋይዛ ኤልማስሪ ተመልክተዋለች። ቆንጅታዬ ለአሜሪካና ሕዝቧ ይዘዋለች።
ጄምስና ሱዲያካ ዚንጋ ተሬል ልጆች ሳሉ ጀምረው ነው እኔ ማነኝ፣ ቀደምቶቼ እነማን ናቸው፣ ከወዴትስ ነው የመጣሁት የሚለው ጥያቄ በአእምሯቸው ሲመላለስ የቆየው። ሱዳይካ ኢንዚንጋ ቴሬል ያስታውሳሉ።
White kids were able to get up and talk about hundreds of years of their background.
ነጮቹ ልጆች ወጥተው የመጡበትን በመቶች የተቆጠሩ ዓመታት ታሪካቸውን ወደ ኋላ ሄደው መተረክ ይችሉ ነበር። እኔ ደግሞ ክፍል ውስጥ ከነበሩት ጥቁሮች ተማሪዎች አንዷ ነበርኩ። ቨርጂኒያ ውስጥ ያለ ሁዳድ ድረስ ብቻ ነበር በታሪኬ ወደ ኋላ ሄጄ ማውሳት የምችለው።
ይህን አውደ ርዕይ ያነሳሳውም ይኸው ሐሳብ ነው።
የኔ ዘመዶች መርከብ ስር ተጭነው የመጡ ናቸው። መጡ፣ ተሸጡ፣ ስማቸው ተለወጠ።
ከመጡበት ከመሠረታቸው ተነጥለው ለበርካታ ዓመታት የኖሩት አፍሪካውያኑ አዲስ ባህል ይዘው አፍሪካውያን አሜሪካውያን ተባሉ። የዙዴይካ የጥበብ ውጤቶችም ይህንኑ የሚያንጸባርቁ ናቸው።
So you'll see a lot of things that remind people of like African prints and African
ብዙዎቹ የአፍሪካን ስዕሎችና ጨርቃጨርቅ የሚያስታውሱ ናቸው። የአሜሪካን ባህል ጨርቃጨርቅ የሚያንጸባርቁም አሉበት።
Hope and Grace ተስፋና ሞገስ የሚል ስያሜ የተሰጠው አውደ ርዕይ
የኒዚንጋ ተረልን የጥበብ ስልት ያንጸባርቃል። የተለያየ ቅርጽ ያላቸው ጨርቆች በመስመር በመስመር ተሰፍተው ይታያሉ። የጀምስ ተረል ደግሞ ጎብኚዎች ወደ አውደ ርዕዩ ሲገቡ መጀመሪያ ላይ በሚያዩት ማሚዋታ በሚባለው ስዕል ነው የሚንጸባረቀው። የተጠቀሙበት ጥቁርና ነጭ ቀለም አፍሪካውያኑ በሰንሰለት ታስረው ወደ አሜሪካ መጥተው የተሸጡበትን የባሪያ ፍንገላ ዘመን የሚያስታውስ ነው ጄምስ ቴረል ይናገራሉ።
ቀጥ ያሉት መስመሮች ዘራችሁ እንክትክት ብለዋል የሚሉ ሰዎችን ታሳቢ የሚያደርግ ተምሳሌት ነው። እኔ እንደገና ተገጣጥመናል፣ አሁን ጠንካሮች ነን ነው የምለው። የተሰበጣጠሩት ቀለማት ደግሞ የመጣነው ከተለያየ ቦታ መሆኑን ያንጸባርቃሉ። ሁላችንም አንድ ላይ መተን ወይም አሁንም አንድ ላይ ነን፣ አብረን አንድ አይነት ስሜት የሚሰማው አንድ ሰው ሆነናል ይላሉ።
ይህ ነው ለሁለቱ የሥነ ጥበብ ሰዎች ሥራ ዓለም አቀፍ መልእክት ያላበሰው። የሁለቱ የሥነ ጥበብ ሰዎች ሥራ ለእይታ የቀረበበት ሴንተር ፎር ዘ አርትስ ማዕከል ጋለሪ ዲሬክተር ጆርዳን ኤክሱም ይናገራሉ።
ለአሜሪካውያን ለብዙዎቻችን ፍልሰት የቤተሰቦቻችን ታሪክ አካል ነው። ስለዚህ የአውደ ርዕዩ ዋና ርዕስ ለሁሉም ዓለም አቀፋዊ ትርጉም አለው። የአፍሪካውያን አሜሪካውያንን ማህበረሰብ ብቻ የሚመለከት አይመስለኝም።
ከጎብኚዎቹ አንዱ ኬቪን ሲገር ካቶምስ ይባላሉ። እንዲህ ሲሉ አስተያየታቸውን ሰጥተዋል።
When I first walked in, the colors and the shapes hit me first because I'm a mathematician.
መጀመሪያ ስገባ የኪነ ጥበብ ስራዎቹ ቀለማቱና ቅርጾቹ አይኔን ሳቡት። ምክንያቱም እኔ የሂሳብ ባለሙያ ስለሆንኩ የቅርጾቹ ማዕዘናት አብረው ግጥምጥም ብለው የፈጠሩት ገጽታ ደስታ ይሰጠኛል።
ሁለቱ የስነ ጥበብ ባለሙያዎች ተስፋና ሞገስ ሆፕ ኤንድ ግሬስ የተባለውን አውደ ርዕያቸውን በአሜሪካ ብቻ ሳይሆን በዓለም ዙሪያ ወደ ተለያዩ ሀገሮች እየወሰዱ እናሳያለን ብለው ተስፋ ያደርጋሉ።
ዲሞክራሲ በተግባር የሕዝብና ቤቶች ቆጠራ በአማራ ክልል ተከታዩ ቅንብር ነው።
በ1999 ዓመተ ምህረት በተካሄደው ብሔራዊ የሕዝብና የቤቶች ቆጠራ ወቅት ተስተውለው ነበር የተባሉ ችግሮች እንዳይደገሙ ትኩረት ሰጥቶ እንደሚንቀሳቀስ የአማራ ብሔራዊ ክልላዊ መንግሥት አስታውቋል። መስፍን አራጌ ከደሴ ተከታዩን አጠናቅሯል።
ዛሬ ከሰሜንና ደቡብ ወሎ፣ ከዋግምራና ኦሮሞ ብሔረሰብ አስተዳደር ዞኖች እንዲሁም ከደሴ ከተማ አስተዳደር ለተውጣጡ ከ600 በላይ የቆጣሪና ተቆጣጣሪዎች የአሰልጣኞች ስልጠና በደሴ ከተማ መሰጠት ተጀምሯል። ለ13 ቀናት የሚሰጠው ስልጠና መክፈቻ ላይ የተገኙት የክልሉ ገንዘብና ኢኮኖሚ ትብብር ቢሮ ኃላፊ አቶ ጥላሁን ማሪ እንዳስታወቁት በ1999 የተስተዋለው የአሰራር ጉድለት እንዳይደገም ቅድመ ጥንቃቄ ተወስዷል።
በ99 በነበረው ቆጠራ እንግዲህ በቂ ግንዛቤ ባለመኖሩ ጥቅምና ጉዳቱን ለመረዳት ሊሆን ይችላል ቤት ለቤት ተንቀሳቅሶ መቁጠር ላይ ክፍተት ነበረ። ጀስት ሜዳ ላይ ሆኖ ተራራ ላይ ሆኖ ግምታዊ የሆነ አሃዝ የመውሰድ ዝንባሌዎች ነበሩ በዛን ሰዓት። ይሄ እንዳይደገም ነው አሁን እያንዳንዱ ቆጣሪ ተቆጣጣሪ ቤት ለቤት ዙሮ አንድም የህብረተሰብ ክፍል ሳይታለፍ ቆጠራው እንዲካሄድ ግንዛቤ እንዲሰጥ እያደረግን ያለ ነው።
ለክልሎች የሚሰጠው የበጀት ድጎማ የሚከፋፈልበት ቀመር የህዝብ ብዛትን መሰረት ያደረገ ነው። የ1999 ቆጠራ ደግሞ ራሱን የቻለ ግድፈቶች ስለነበሩበት የበጀት ቀመሩ በህዝቡ ዘንድ ቅሬታ ማሳደሩን ስማቸው እንዲጠቀስ ያልፈለጉ ምሁር ጠቁመዋል። እንደ ምሁሩ ቀመሩ የክልሉን ተጠቃሚነት የጎዳ ነው። በዚሁ ጉዳይ ላይ አስተያየታቸውን የሰጡት ቢሮ ኃላፊው ጥያቄው መኖሩን አምነው ይህ ችግር እንዳይደገም ነው ዘንድሮ ልዩ ትኩረት ሰጥተን የምንንቀሳቀሰው ብለዋል። በ1999 ቆጠራ በተፈጠረው ችግር ዙሪያ አጀንዳ ተይዞ ውይይት እንደሚደረግበት አረጋግጠዋል።
በእኛ ክልል በኩልም ጥያቄዎች ሲነሱ ነበረ። የ99 የነበረው ስህተት እንዳይደገም ነው ሁሉም ከፍተኛ አመራር በየዞኖቹ ተንቀሳቅሶ ይህን አደራ ለቆጣሪና ተቆጣጣሪዎች ስልጠና ለሚሰጡ አሰልጣኞች አደራውን እያስገነዘበ ያለው።
ቢሮ ኃላፊውም በተለይ በስህተት ወደ ሌላ አካባቢዎች ተካለው የነበሩ ቦታዎች እንዲስተካከሉ አቅጣጫ መቀመጡን አስረድተዋል።
ከ1999 ጋር ሲነጻጸር 12 አካባቢዎች ወደ ሌላ አካባቢዎች ተካለው ነው ያገኘናቸው። በየቦታው የተንቀሳቀሰው የክልል የህዝብና ቤት ቆጠራ ኮሚሽን ኮሚቴ አባላት ነው በየዞኖቹ እንዲንቀሳቀስ የተደረገው። የተሰራውን ካርታም ስናይ እና በእኛ በኩል የተዘጋጀውን በምናይበት ጊዜ ልዩነቶችን አግኝተናል። እነዚህ እንዲስተካከሉ ዳይሬክሽን ሰጥቶባቸዋል እስከ ፌዴራል ድረስ።
ኒውስ ቢዝነስ ኢትዮጵያ የተባለው ድረገጽ ባወጣው ዘገባ ብሔራዊ የህዝብና ቤቶች ቆጠራ መካሄድ ከሚገባው ጊዜ በሁለት ዓመት ተራዝሟል። ድረገጹ በአገሪቱ የነበረው ፖለቲካ ያለመረጋጋትና የጸጥታ ችግር ለዚህ ምክንያት እንደሆነ አስቀምጧል። ይህው ድረገጽ አክሎ በአገሪቱ በአሁኑ ሰዓት በተለያዩ አካባቢዎች በተፈጠረው ግጭት በርካቶች ከመኖሪያ ቀያቸው መፈናቀላቸው በቆጠራው ላይ ተጽዕኖ ሊያሳድር ይችላል የሚል ስጋቱን አስቀምጧል። ቢሮ ኃላፊውም ለዚህ መፍትሄ የሚሉትን ጠቁመዋል።
ይሄ በክልል ደረጃ በነበረው ውይይት ላይም የተነሳ ጉዳይ ነበረ። በአካባቢያችን በርከት ያለ የህዝብ ቁጥር ተፈናቅሏል። እነዚህን እንግዲህ በተቻለ መጠን በአጭር ቀናት ውስጥ ወደ ቀያቸው ለመመለስ በክልል ደረጃ ሰፋ ያለ ስራ እየተሰራ ነው ያለው። የገቢ ማሰባሰብ ሂደት በክልልም በአዲስ አበባ ላይም ኮሚቴ ተቋቁሞ ስራዎች እየተሰሩ ነው ያለው። ቆጠራው ከመጀመሩ በፊት እንግዲህ አብዛኛውን የህብረተሰብ ክፍል ወደ ነበረበት ቦታ መልሶ እንዲቋቋም እናደርጋለን ብለን ነው የምናስብ። ይሄ ብቻ ሳይሆን ቀጣይ የዝናብ ወቅትም ስለሆነ አሁን ባለው በጊዜያዊ መጠለያ ውስጡ ነው፣ ይህንን ክረምቱን መቋቋም አይችሉም። በዛ ውስጥም ሆነው ኑሯቸው መግፋት ስለሌለባቸው ወደ አካባቢያቸው ተመልሰው ወደ ነበሩበት የስራ መስካቸው እንዲቀጥሉ ለማድረግ በክልል ደረጃ ሰፊ ስራ እየተሰራ ነው የሚገኘው።
የደቡብ ወሎ ዞን የህዝብና ቤቶች ቆጠራ የቴክኒክ ኃላፊ አቶ ይርጋሊ ቆጠራው ከውዝግብ የጸዳ በኃላፊነትና በብቃት የሚመራ እንዲሆን ብቃት ያላቸው ቆጣሪዎችና ተቆጣጣሪዎች መመልመላቸውን አስገንዝበዋል።
በቆጠራው ስራ የሚሳተፉ ሰዎች በፌዴራል መንግስት የህዝብና ቤት ቆጠራ ኮሚሽን ባወጣው መስፈርት መሰረት ከትምህርት 50%፣ ከጤና 25%፣ ከግብርና 25% በተዋረድ ወደታች ባሉ ተመልምለው ብቃት ያላቸው ሰልጥነው የሚያሰለጥኑ ብቁ የሆኑ ለተቆጣጣሪ ዲግሪና ከዛ በላይ፣ ለመረጃ ሰብሳቢ ወይም ለቆጣሪ ደግሞ ቢያንስ ዲፕሎማ ያላቸው የሚል መስፈርት አውርደን በዛ መሰረት ተመልምለው የአሰልጣኞች ስልጠና ለማካሄድ አሁን ዝግጅት ተጠናቀቀ።
የዘንድሮው የህዝብና ቤቶች ቆጠራ በብዙ መልኩ ከ1999 የተሻለ እንደሆነ የሚናገሩት ደግሞ አቶ ጥላሁን ናቸው።
ምናልባት ከ1999 ጋር ሲነጻጸር አሁን የሚካሄደው በቴክኖሎጂ የታገዘ ስለሆነ አሁን ቅድመ ዝግጅቱ ላይ ሰፊ ስራ ከተሰራ በኋላ ላይ ብዙ ችግር ሊያጋጥም ይችላል ብለን እንገነዘባለን። ምክንያቱም ያልተቆጠረ ካለ ያን ቴክኖሎጂን ተጠቅመን ያልተቆጠረ መሆኑን ማረጋገጥ ስለሚቻል ማለት ነው። ቆጠራ ከተካሄደ በኋላ ምናልባት እዛው ቢሮ ውስጥ በሚሰሩ ስራዎች ደግሞ ሌላ ልዩነት እንዳይፈጠር፣ ሌላ የማኒፕሌሽን ስራ እንዳይሰራ ይህንንም በአግባቡ ክትል እናደርጋለን። መረጃዎች የተዛቡ እንዳይሆኑ፣ በህብረተሰቡ መካከል ልዩነት እንዳይፈጠር ይህንን በፌዴራል ደረጃም ትኩረት ተሰጥቶት በየጊዜው ከክልሎች ጋር ውይይት ይደረጋል።
በሀገር አቀፍ ደረጃ በሚካሄደው ቆጠራ ላይ ከ148,000 በላይ ሰዎች ተሳታፊ እንደሚሆኑ ኒውስ ቢዝነስ ኢትዮጵያ በድረገጹ ላይ አስነብቧል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን ለዘገባው። ወደ ተከታዩ የምሽቱ ርዕስ እናልፋለን። ሴቶችና ቤተሰብ፣ ኡቡንቱ የሴቶች ራስ አገዝ።
ሁለት የአምቦ ከተማ እማወራዎች ኡቡንቱ የቃሉ መሠረት የደቡብ አፍሪቃው የዙሉ ማኅበረሰብ ሲሆን ትርጓሜውም ለመኖሬ ምክንያቱ አንተነህ ለአንተም መኖር እኔ የሚል ሰብአዊነትን ያዘለ ፍልስፍና ነው። እናም ሁለት የአምቦ ከተማ እማወራዎች በዚህ ኡቡንቱ በሚል መጠሪያ የተሰየመ አገር በቀል የበጎ አድራጎት ማኅበር ባደረገላቸው ድጋፍ ኑሯቸውን በማሻሻል ላይ እንደሚገኙ ለአሜሪካ ድምፅ ተናግረዋል። ኡቡንቱ ባለፉት 4 ዓመታት 171 እማወራዎች ራሳቸውን ችለው ቤተሰባቸውን እንዲያስተዳድሩ ማድረጉን የማኅበሩ አስተባባሪ ገልጸዋል። አገር በቀል የበጎ አድራጎት ድርጅቱ የችግረኛ ቤተሰብ ልጆች ከትምህርት እንዳይስተጓጎሉ በማድረግም ረገድ የሚሠራ መሆኑን አስተባባሪዋ አመልክተዋል። ናኮር መልካ ከአምቦ ተከታዩን አድርሶናል።
በኡቡንቱ ጽህፈት ቤት ያገኘኋቸው ወይዘሮ ሶፊያ ሁሴን ትንሽዬ ሙዳይ ይዘዋል። ምንድን ናት? ለምን ይዘዋት መጡ? አልኳቸው።
የኡቡንቱ ቤተሰብ ነኝ። የቁጠባ
ሙዳይ ነው እጂ የመጣሁት። በቀን 25 ብር አስገባለሁ እና ለጤፍም ደግሞ ከዛችሁም ላይ አስቀምጣለሁ። እቺ የባንክ ናት። ስታንሳይን ደግሞ ከዛችሁ ላይ ደግሞ መልሼ ወስድና የቀረችዋን በሙዳይ እዛች ቡክ ላይ አስቀምጥና ሙዳይን ይዤ ወደ ቤቴ እገባለሁ። ብዙ ነገሮች እያደረጉልን ያሉት 5000 ብር በቡካችን ላይ አርገውልኝ 1500 ለምጣድ አወጣው 1500 ለጤፍ እሱን እያመላለስኩኝ ለልጆቼም ትምህርታቸውን ደብተር እስክሪብቶ ዩኒፎርም ሁሉንም አርገውን ምንም የጎደለብን ነገር የለም። ለምሳሌ ዱቄት፣ ብርድ ልብስ፣ አንሶላ፣ ትራስ፣ ፍራሽ ሰጥተውና ለውጥ አለ። በርግጥ ሁሌ እነሱ ተረጂ መሆን የለብንም። ራሳችንን ችለን ከአመት በኋላ ደግሞ ሌሎችንም ደግሞ መርዳት አለብን ብዬ አምናለሁ።
ከኡቡንቱ ያገኙት የገንዘብ ድጋፍ ብቻ ለመሆኑን የሚናገሩት ወይዘሮ ሶፊያ አባላቱ ቀርበው በማወያየትና በሚሰሩት ስራ ዙሪያ በማማከር ጭምር ከጎናቸው እንደሚቆሙ ገልጸዋል። ወይዘሮ ሚሚ ተስፋይም ለአራት ልጆቻቸው የትምህርት ቁሳቁስ ከማሟላት በተጨማሪ ኡቡንቱ ባደረገላቸው 4500 ብር ድጋፍ በአትክልት ንግድ ላይ ተሰማርተው ገቢያቸውን በማሻሻል ላይ እንደሚገኙ ተናግረዋል።
አሁን በእነሱ በሰጡኝ ብር እየተጠቀምኩ ነው። ብዙ ነገር አድርጎልኛል። ገበያ ላይ የሚሸጠው ቲማቲም፣ ድንች፣ ሽንኩርት፣ ቃሪያ ሲኖር ቃሪያ፣ ቀይ ስር ሲኖር ቀይ ስር፣ ጥቅል ሁሉንም አትክልት አይነት ከዚቼ ይኸው በእነሱ ብር እየጠነከርኩ ነው፣ እየሰራሁ ነው። ደስ ነው በቃ የሚለኝ ውስጥ አሁን በጣም ደስታ ነው የሚሰማው። እድሜ ላይ ኡቡንቱ እላለ። አሁን እግዚአብሔር ደግሞ እነሱንም ያክብርልን።
ኡቡንቱ አገር በቀል የበጎ አድራጎት ማህበር በ12 የአምቦ ዩኒቨርሲቲ በጎ ፈቃደኛ መምህራን የተመሰረተ መሆኑን ያስታወሱት የማህበሩ አስተባባሪ ወይዘሮ ፍሬት ግርማ ገልጸዋል። በአሁኑ ጊዜም 360 አባላት እንዳሉት ተናግረዋል። ዩኒቨርሲቲው በማህበረሰብ አቀፍ አገልግሎቱ ከፍተኛ ድጋፍ የሚያደርግለት ከመሆኑም በተጨማሪ ከዩኒቨርሲቲ ውጭ ያሉ ህብረተሰብ ክፍሎችም ተሳታፊ መሆናቸውን ገልጸዋል። ኡቡንቱ ከሚለው ከስያሜው በመነሳት የተቋቋመበትን ዓላማ ያብራራሉ።
ኡቡንቱ የደቡብ አፍሪካ ነው። ኡቡንቱ ማለት ኮሌክቲቪዝም፣ አንድነት ነው፣ መረዳዳት ነው። ያንተ ደስታ ለኔ ደስታ፣ ያንተ ህመም ለኔ ህመም፣ አንተ ዛሬ እዚህ ላይ ለመድረስ የኔ አስተዋጽኦ አለበት ነው፣ ማግኘትም ይሁን ማጣት። ስለዚህ እዚህ ጋር ያገናኘን ችግረኛ ቤተሰቦች የምንለው ለእነሱ የሆነ ኮንትሪቢዩት ብናደርግ ማንሳት እንችላለን በራሳችን ኃይል እና የእነሱ ህመማቸው ወይም ማጣታቸው የእኛም ማጣት ነው በሚል ያው እዚህ አካባቢ ላይ ትንንሽ ህጻናት ልጆች እድሜያቸው ለትምህርት ቤት የደረሰ በር ስንወጣና ስንገባ ዳቦ መግዣ እያሉ የሚጠይቁ ነገር ግን ማንም በቃ ምን ይሁን ምክንያታቸው ለዚህ ያበቃቸው ቤተሰቦቻቸው ስነማን ናቸው ብሎ ያንን ጥያቄ የማያነሳ የሚችል የሚሰጣቸው የማይችል ደግሞ በቃ ዞር በል እያለ የሚያልፋቸው እነዚያ አይነት ሂደቶች እየተባባሱ መጡ። እነዚህ ልጆች ለማስተማር ሊያግዝ የሚችል ሊረዳ የሚችል ቤተሰቦቻቸውንም ሰብስቦ ለዘላቂ ትምህርት እነሱን አብሮ ማገዝ የሚችል አንድ አገር በቀል በጎ አድራጎት ማህበር መመስረት እንችላለን የሚል እሳቤ ሀሳቡን እየሰሙ ከኮሚኒቲም ከማህበረሰቡ ይህን ማህበር እየተቀላቀሉ ያሉ የተለያዩ ድርጅቶች አሉ።
በኡቡንቱ ቤተሰብነት የታቀፉ አባላትን በየወሩ 2 ቀን በቤትና ስራ ቦታቸው እየተገኙ ክትትል የሚያደርጉላቸው መሆኑን ወይዘሮ ፍሬዎት ተናግረዋል። ትልቁ ስራ የሚሉትንም እንዲህ ይገልጻሉ።
በመጀመሪያ ላይ ያው ማነቃቃት ነው። ቤተሰቡ ይችላል፣ መስራት ይችላል፣ መለወጥ ይችላል። ሰው ያለ አንድ ተሰጥኦ አልተፈጠረም። ያንን ነገር የተሰጣቸውን ነገር እንዲያወጡት ነው የምናበረታታቸው። ቀረቤታችን ልክ በቤተሰብ መልክ ነው። ገንዘብ ቢኖረው የሆነ ነገር ቢያገኝ መስራት የሚፈልገው ነገር ውስጡ ያስቀመጠው ነገር ካለ ያንን ቤተሰብ እንዲያወጣው እንገፋፋለን። የእያንዳንዱን ቤተሰብ ፍላጎት እንመዘግባለን። ከዛ ለዛ ምን ያስፈልግሃል፣ አእምሮውን እንዲያዘጋጅ ቢያንስ ገንዘብ ገቢ እስከምናደርግለት ድረስ ከ3-4 ጊዜ ያላነሰ ውይይት እናደርጋለን። ከዛ ቤተሰብ ሴቶች ብር እንዴት እንደሚያስቀምጡ እንዴት እንደሚቆጥቡ ለፍተው ያመጡበትን ሞር እነሱ ላይ ስላየ ነው ያን ነገር እንዲስፋፋ እንፈልጋለን። ሀሳባችን ይሄን ልንሰራ ነው የሚሉት እዛ ላይ እንዲያውሉት እናደርጋለን። ቤት ውስጥ ያለው ልጅ 4 ይሁን 5 ይሁን 6 ለትምህርት መርጃ የሚሆን ግብዓት ይሟላለታል፣ ሙሉ ለሙሉ ማለት ነው። ዩኒፎርም፣ ደብተር፣ እስክሪፕቶ፣ ወደ ቢሮችን የሚመጣ አልባሳትም እናሰባስባለን።
ትናንሽ ሳጥኖች ቢሮ ውስጥ ተደርድረው ነው ያየሁት። ምንድን ናቸው እነዚህ ሳጥኖች? ምናልባት ከዚህ ፕሮግራም ጋር ተያያዥነት አላቸው።
በቅርበት የሚቆጥቡም እናቶች አሉ። የስራ ቦታቸው ከኛ ጋር ተቀራራቢ ሆኖ ሊያስቀምጡበት የሚችሉበት ቦታ ትክክለኛ አይደለም ብለው ካሰቡ እኛ ቢሮ ነው የሚያስቀምጡት። በብዛት ደግሞ ካሉ ሳጥኖች ውስጥ ደግሞ በብዛት አቅራቢያችን ያሉ ልጆች ግቢ ውስጥ እዚህ ዩኒቨርሲቲ ግቢ ውስጥ የጫማ ጽዳት አገልግሎት የሚሰጡ ግማሽ ቀን ይማራሉ፣ የተወሰነ ሰዓት ይሰራሉ። ባላቸው ሰዓት ደግሞ ደብተራቸውን ሁሉ ይዘው መጥተው ያጠናሉ። እዛው በቀን ውስጥ ከሰሩት ውስጥ የተወሰነውን ፐርሰንት እዚህ ቁጠባ ውስጥ አስገብተው ነው የሚሄዱት።
አስተባባሪዋ በማህበሩ ድጋፍ ከተደረገላቸው በኑሯቸው ዝቅተኛ ደረጃ ላይ ከሚገኙ 192 ቤተሰብ መካከል ከ80% በላይ የሚሆኑት ማለትም 171 ሴት የቤተሰብ አስተዳዳሪ መሆናቸውን ገልጸዋል። እያንዳንዱ ቤተሰብም በአማካኝ 4 ልጆች ያሉት ስለሆነ ለነሱም የትምህርት መርጃ ቁሳቁስ እንደሚያሟሉላቸው ተናግረዋል። የሕክምና አገልግሎትም በነጻ በአምቦ ዩኒቨርሲቲ ሪፈራል ሆስፒታል እንዲያገኙ ይደረጋል ብለዋል። የወደፊት አላማቸውንም እንዲህ ገልጻሉ። ወይዘሮ ፍሬዮት
ማግኘት እንዳለ ማጣትም ሀብትም እንዳለ ችግረኛ አለና እነዚህ ችግረው ያሉ እናቶች በቅተው ራሳቸው መስራት የሚችሉባቸው ልጆቻቸውን የትምህርት እድል ሰጥተው ነገ በእነዚህ ልጆቻቸው ደግሞ እነሱም የሚጦሩ እና ተስፋ አድርገው በመምጣታቸው ወደዚች ምድር ተማረው ሳይሆን ተደስተው አመስግነው የሚያልፉባትን ምድር እንደሆነች እኛም የእነሱ እንደሆነን እያሳየን እነሱን እያገዝን በከፍተኛ ደረጃ ከዛም የወጡ ልጆች ደግሞ ሌላውን ያግዛሉ። ይሄ ነገር ቢስፋፋ ችግር የሚባለው ነገር እየቀረፍን ከላይና ከታች ያለው ባላንስ አድርጎ ይኖራል ባይ ነው።
ሌሎች የትምህርት ተቋማትም ይህ በጎ ተግባር በሁሉም ቦታ ተስፋፍቶ የራስን ወገን በራስ የመርዳት አላማን ከግብ ለማድረስ ከኡቡንቱ ልምድ እየቀሰሙ መሆናቸውን ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
አድማጮች፣ አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። ኬንያና ሶማሊያ በመካከላቸው ያለውን ልዩነት በሰላማዊ መንገድ ለመፍታት ተስማምተዋል። የኬንያው ፕሬዚደንት ኡሁሩ ኬንያታና የሶማሊያው ፕሬዚደንት ሞሐመድ አብዱላሂ ፋርማጆ በኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አስተባባሪነት በዛሬው ዕለት በኬንያ ውይይት ማድረጋቸው ተዘግቧል። በሌላ በኩል ኢትዮጵያና ግሪክ ግንኙነታቸውን ወደ ከፍተኛ ደረጃ ለማሸጋገር እንደሚሰሩ ማስታወቃቸው ተገልጿል። የኢትዮጵያ ውጭ ጉዳይ ሚኒስትር ዴኤታ ዶክተር ማርቆስ ተክሌ የግሪክ ምክትል የውጭ ጉዳይ ሚኒስትር ቴረንስ ኒኮላስን በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው ይህን ያስታወቁት። በየካቲት 17ቱ የሴኔጋል ምርጫ ፕሬዚደንት ማኪ ሳሊ ማሸነፋቸውን የሀገሪቱ ሕገ መንግሥታዊ ፍርድ ቤት አስታውቋል። ሳሊ ለሁለተኛ ሥራ ዘመን እንደገና የተመረጡት ከጠቅላላው ድምፅ 58 ከመቶን አግኝተው መሆኑንም ፍርድ ቤቱ አስረድቷል። ሕዝቡ በእኔ ላይ ያለውን እምነት ዳግም ማረጋገጡ በእጥፍ ጠንክሬና በተሻለ እንድሠራ ያበረታታኛል ብለዋል ማኪ ሳሊ። ሳሊ ደጋፊዎቻቸውን ያበረታቱ ሲሆን ተቃውሞ ካሰሙ ተፎካካሪዎቻቸው ጋር አንድነት ለመፍጠርም ጥሪ አቅርበዋል። ዜናዎቹ እነዚሁ ናቸው።
አመሰግናለሁ ለማጠቃለያው ዜና ሰሎሞን። ጥቂት ደቂቃዎች ይቀሩናል። አንዳንድ አጠራጠር ያሉ መረጃዎችን ላካፍላችሁ። እኔ ደግሞ አንድ የዩናይትድ ስቴትስ ዶላር 28 ብር ከ33 ሳንቲም ተሽጠዋል። በብሔራዊ ባንክ የትናንትና መረጃ መሠረት ኤንቢኢ ጂኦቪ ኢቲ ላይ 18 ምንዛሬዎችን የያዘ ዝርዝር ሰፍሯል። ዶላር የባንኩ የመሸጫ ዋጋ 28 ብር ከ90 ሳንቲም ነው። አንድ በርሜል ድፍድፍ ዘይት በብሬንት 66 ዶላር ከ45 ነው። በዓለም ገበያ ዋጋ ደግሞ 56 ዶላር ከ56 ሳንቲም ነው። የወርቅ ዋጋ 24 ካራት 99.96 ከመቶ ጥራት ያለው 42 ዶላር ከ57 ሳንቲም ነው። በኢትዮጵያ ብር 1264 ብር ከ35 ሳንቲም ማለት ነው። ዛሬ የኢትዮጵያ ሜቴሮሎጂ ኤጀንሲ ኢትዮሜት ጂኦቪ ኢቲ ላይ ባሰፈረው ትንበያ መሠረት ነገ ሐሙስ የካቲት 28 2011 ዓ ም አዲስ አበባ ዝናባማ ትሆናለች። ጃንጥላችሁን አትርሱ። ከታሪኩ አንዳንድ ነገሮችን ለማየት ደግሞ ዛሬ የዛሬ 143 ዓመት በ1866 ዓ ም ጉራ ላይ በተካሄደ ጦርነት አጼ ዮሐንስ አራተኛ ግብጾችን ድል ነሱ። የጥበብ ቤተሰቦች ሚኬላንጀሎ ቡናሮቲ ከተወለደ ዛሬ ልክ 545 ዓመት ሆነ። ጣሊያናዊው የተሃድሶ ዘመንና ስልት ሰዓሊ ሚኬላንጀሎ የተወለደው ካፕሬሲ በምትባል ትንሽ መንደር ውስጥ ነበር። አስፒሪን የተመዘገበ እውቅና የተሰጠው ዛሬ ልክ የዛሬ 120 ዓመት ነበር። ሰሎሞን ስለ ስፖርት ወሬ ያለኝ የስፓኙ ሪል ማድሪድ በተወለደባት ዕለት ልክ 117 ዓመቱን ሲደፍን አጃክስ አምስተርዳም 4-1 ገርፎታል። ሃፒ በርዝዴይ ሪል ማድሪድ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚህ ይጠናቀቃሉ።
በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
እኔም ሰለሞን ክፍሌነን አብራችሁን ስለቆያችሁ እናመሰግናለን።
ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና አደሩ። Thank you.